voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ 13 2013 ዓመተ ምህረት ዝግጅታችን ጀመረ።
የሁላችንም ምኞት ተከሳሹ በቀረቡት 3 ክሶች ጥፋተኛ ሆኖ እንዲገኝ ነበር። ይህም ሆኖልናል። እንደምታዩትም እዚህ ያለነው የተለያየን ሰዎች ሁሉ አንድ አይነት ስሜት ያንጸባረቀ ነው። ጥፋተኛ ሆኖ እንዲገኝ ነበርን ምኞት ተሳክቷል።
ጥቁር አሜሪካዊው ጆርጅ ፍሎይድ አንገቱን በጉልበቱ ተጭኖ በመግደል የተጠረጠረው ደሪክ ሾቪን በተከሰሰበት የግድያ ወንጀልና ተያዥ ክሶች ሁሉ የጥፋተኝነት ብይን የተላለፈበት መሆኑን የተመለከተ ዘገባ አለን። በቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይን እማኝ ነን ያሉ ለቪኦኤ ገልጸዋል። በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙና ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል። ተከባለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይን እማኞች መሆናቸውን የገለጹ ለአሜሪካ ድምፅ ተናገሩ። ጥቃቱ መፈጸሙንና ጉዳት መድረሱን የሚያረጋግጡት የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ ዓላማቸው የህዳሴ ግድብን ግንባታ ማደናቀፍና ክልሉን ሰላም መንሳት ነው ሲሉ ወንጅለዋል። አድማጮች፣ በዚህ ላይ ሰፋ ያለ ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ በሚደረገው ድርድር አካሄድ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሁለቱ የታችኛው ተፋሰስ ሀገሮች ላይ ተጽዕኖ እንዲያደርግ የሚያሳስብ ደብዳቤ ማስገባቷን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን መንግስት የኢትዮጵያን ወታደሮች ይዤ ነበር የሚለውም አግባብነት የሌለው ነው ሲሉ የሚኒስትሩ ቃል አቀባይ አስተባብለዋል። አድማጮች፣ በዚህም ላይ ሰፋ ያለ ዘገባ አለን፣ በመጽሔቱ ክፍለ ጊዜ ይቀርባል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን የቀድሞ የፖሊስ መኮንን ዴሪክ ሾቨን በጆርጅ ፍሎይድ ሞት ጥፋተኛ ሆኖ የተገኘበትን ከህዝብ የተውጣጡ ለዳኝነቱ የተመረጡ የብያኔ ሰጪ አባላት ያስተላለፉትን ውሳኔ በመደገፍ ሌሎች መሰል አስተያየት ሰጪዎችን ተቀላቅለዋል። በጆርጅ ፍሎይድ ግድያ በእጅጉ ተረብሸን ነበር። በመሆኑም የተሰጠውን የፍርድ ብያኔ በአዎንታ ነው የተቀበልነው። በዛሬው ምሽት የጆርጅ ፍሎይድን ቤተሰቦች አስባቸዋለሁ ሲሉ ነበር ጆንሰን ትላንት ማምሻው ላይ በትዊተር አማካኝነት ባስተላለፉት አስተያየት ሀሳባቸውን የገለጡት። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እና ምክትላቸው ካማላ ሃሪስን የፍርድ ውሳኔው ይፋ ከተደረገ ጥቂት ሰዓታት በኋላ ለመላው አሜሪካ ህዝብ በቴሌቪዥን የተላለፈ ንግግር አሰምተዋል። ዛሬ የእፎይታ ትንፋሽ እንተነፍሳለን አሉ ምክትል ፕሬዚዳንት ሃሪስ። የፍትህ ልኬት ከፍትህ እኩልነት ጋር አንድ አይደለም፣ የግድም የፍትህ ስርዓቱን ማሻሻል አለብን ሲሉ ስለሚቀጥለው እርምጃ አጽንኦት ሰጥተው ተናግረዋል። የፍርዱ ብያኔ ከተሰማ በኋላ የፍሎይድን ቤተሰቦች በስልክ ደውሎ ያነጋገሩት ባይደን በበኩላቸው በዩናይት ስቴትስ ስርዓት ውስጥ የተንሰራፋ ዘረኝነት በሀገራችን ማንነት ላይ አንዳች አዳፋ አኑሯል ብለዋል። ባይደን አክለውም የዛሬው የፍርድ ውሳኔ አንድ እርምጃ ወደፊት ከመራመድ ይቆጠራል፣ ነገር ግን እንደ ብርቅ የሚታይ ነውና ፍትህ ይረጋገጥ ዘንድ ለምናደርገው ጉዞ ግን የመጀመሪያው ትልቅ እርምጃ ሊሆን ይችላል ብለዋል። በሌላ በኩል የቴክሳሱ ሪፐብሊካን ሴናተር ጃን ኮርነን የባይደንን አስተያየት ተቃውሞ ተናግረዋል። ኮርነን በትዊተር ገጻቸው ላይ ባሰፈሩት አስተያየት በአንድ ጉዳይ ላይ በተናጠል የተፈጸሙ እውነታዎች ላይ በመመርኮዝ በአንድ መኮንን ላይ የተሰጠ ብይን ነው። የፍርድ ውሳኔውን እቀበላለሁ። በአጠቃላይ የህግ አስከባሪዎችን ስም ማግደፍ ግን አስፈላጊ አይደለም። አብዛኛው ፖሊሶች የህዝብን ደህንነት ለመጠበቅ ሲሉ ህይወታቸውን ለአደጋ የሚሰጡ ናቸውና ብለዋል። በዩናይት ስቴትስ ምክር ቤት የደቡብ ካሮላይና ሪፐብሊካን እንደራሴ ሴናተር ቲም ስካት በበኩላቸው የፍርድ ውሳኔውን በደስታ የተቀበሉ መሆናቸውን ገልጠው በሕግ አስከባሪ አካላት መካከልና በጥቁር አሜሪካውያን እንዲሁም በሌሎች ደሃጣን የዩናይትድ ስቴትስ ማህበረሰብ አባላት መካከል ያለውን እጅግ ደካማ ያሉት ግንኙነት መጠገኛው ጊዜ አሁን ነው ብለዋል። ይህ የፍርድ ብያኔ በፍትህ ስርዓታችን ትክክለኝነት ላይ እምነታችን እንዲታደስ ቢያደርግም የተበላሸ ስነ ምግባር ያላቸው አንዳንዶች የተቀሩትን በሙሉ እንደማይወክሉ ለማረጋገጥ ብዙ ስራዎች መስራት እንዳለባቸው እናውቃለን። አብዛኞቹ ፖሊሶች በየለቱ የደንብ ልብሳቸውን የሚለብሱት በታማኝነትና የላቀ ሞራል ልዕልና ተላብሰው በቅን አገልጋይነት ልብ ነው ሲሉ ሴናተር ስካት በመግለጫቸው አክለዋል። ከ350,000 በላይ አባላት ያሉት ብሔራዊ የፖሊስ ወንድማማችነት ማህበር ባወጣው መግለጫም የፍትህ ስርዓቱ መስራት እንዳለበት ሰራ ብሏል። ቡድኑ በመግለጫው አክሎም የፍርድ ሂደቱ ፍትሃዊ ነበር፣ በተገቢው መንገድም ተከናውኗል። ሁሉም ዜጎች የህግ በላይነትን በማክበር ዛሬ ማታና በሚቀጥሉት ቀናት በሰላማዊ መንገድ እንደሚንቀሳቀሱ ተስፋ እናደርጋለን፣ እንደዚያ እንዲሆንም እንጠብቃለን ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንደ አውሮፓውያን የዘመን አቆጣጠር በ2030 ዓመተ ምህረት በ27ቱ የህብረቱ አባል አገሮች ውስጥ ወደ ከባቢ አየር የሚለቀቀውን በካይ ካርቦን በ55% ለመቀነስ መስማማቱን የአውሮፓ ህብረት በዛሬው ዕለት አስታወቀ። ውሳኔው ህብረቱ ከሌላ 20 ዓመታት በኋላ በ2050 ዓመተ ምህረት ከካርቦን ብክለት የነጻ አህጉር ለመሆን የያዘው አካል መሆኑን ተመልክቷል። የአውሮፓ ኮሚሽን ፕሬዝዳንት አርሱላ ቫንደርሊን ስምምነቱ ህብረቱን ከበካይ ጋዝ የነጻ ለማድረግ በሚያግዘው ለትውልድ በአረንጓዴ ጎዳና እንዲጓዝ ያደርገዋልን ብለዋል። ለልጆቻችንና ለልጆቻችን የምንገባው የማይታጠፍ ቃል ኪዳን ነው ሲሉም አክለዋል ኮሚሽነሯ። የህብረቱ ስምምነት ዜና የተሰማው የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የከባቢ አየር ንብረት ለውጥን ለመዋጋት በሚቻልበት ሁኔታ ላይ ከዓለም መሪዎች ጋር ከሚያካሄዱት በርቀት በኢንተርኔት አማካኝነት የሚካሄድ የሁለት ቀናት ጉባኤ ከመጀመሩ በፊት ነው። ስምምነቱ ተፈጻሚነት ያገኝ ዘንድ ይፋ ከመደረጉ አስቀድሞ ግን የአውሮፓ ህብረት አባል አገራት ማጽደቅ አለባቸው። በሌላ ተያያዥ ዜና የቻይናው ፕሬዚዳንት ቺ በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በተዘጋጀው ዓለም አቀፍ የአየር ንብረት ጉባኤ ላይ በነገው ዕለት ንግግር የሚያሰሙ መሆናቸው ተገለጸ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሁዋ ቺኒንግ በዛሬው ዕለት በጽሑፍ ባወጡት መግለጫ ፕሬዚዳንት ሺ እሳቸው አስፈላጊ ያሉትን ንግግር እንደሚያሰሙ አመልክተዋል። ሺ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲንና የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ጨምሮ ለሁለት ቀናቱ ጉባኤ በፕሬዚዳንት ባይደን ከተጋበዙ 40 የዓለም መሪዎች መካከል ናቸው። ፕሬዚዳንት ሺ በጉባኤው ለመገኘት የመስማማታቸው ዜና የተሰማው የፕሬዚዳንት ባይደን የአየር ንብረት ለውጥ ጉዳዮች ልዩ መልእክተኛ ጆን ኬሪ ከቻይናው አቻቸው ሺ ጀንሁዋ ጋር ሻንጋይ ላይ ተገናኝተው ከተነጋገሩ ጥቂት ቀናት በኋላ ነው። ፕሬዚዳንት ባይደን ስልጣን ከያዙበት ካለፈው ጥር ወር አንስቶ የመጀመሪያቸው የሆነው ሁለቱ መሪዎች አንድ ላይ የሚታዩበት የአጋጣሚ የመጣው በሁለቱ የኢኮኖሚ አያላን መካከል በርካታ አወዛጋቢ ጉዳዮችን አስመልክቶ በመካከላቸው ያለው ልዩነት እያየለ የመጣ ውጥረት እየታየበት ባለበት በአሁኑ ወቅት ነው። ሁለቱ ሀገሮች ልዩነት ቤጂንግ በከፊል ራስ ገዟ ሆንግ ኮንግ ላይ ቁጥጥሯን እያጠበቀች መሄዷና በሰሜን ምዕራቧ የሺንጃንግ ክፍለ ግዛት በሚገኙት የዊገር ሙስሊም የጎሳ አባላት ላይ የምታራምደውን ጭካኔ የተሞላበት የተባለ አያያዝ ይጨምራል። በአፍጋኒስታን ተፋላሚ ወገኖች መካከል እስካሁን ላልያዘው ወይም ላልሰመረው የሰላም ድርድር አዘጋጆቹ አንዳች ጉልበት ይችራል በሚል ተስፋ ያሳደሩበትና በርካታ ሀገሮች ሊሳተፉበት የታቀደ ጉባኤ ለሌላ ጊዜ መተላለፉን የተባበሩት መንግስታት ድርጅት ዛሬ አስታወቀ። ዩናይትድ ስቴትስ ባቀረበችው ሀሳብ መሰረት ቱርክ፣ ኳታር እና የተባበሩት መንግስታት ያቀዱት ለአስር ቀናትም የሚዘልቀው ጉባኤ ከፊታችን ቅዳሜ አንስቶ ኢስታንቡል ላይ ሊካሄድ ነበር የታሰበው። በቅርቡ የተከሰቱ አንዳንድ ጉዳዮችን ከግምት በማስገባት እና ከሚመለከታቸው ወገኖች ጋር ሰፊ ምክክር ከተደረገ በኋላ ጉባኤውን ትርጉም ያለው ውጤት ለማግኘት ይበልጥ ተመራጭ ወደሆነ ሌላ አመቺ ጊዜ እንዲተላለፍ ስምምነት ላይ ተደርሷል ሲሉ ነው አዘጋጆቹ በጋራ ባወጡት መግለጫ ይፋ ያደረጉት። የአፍጋኒስታን ባለስልጣናት ቀደም ሲል በጉባኤው የሚሳተፉ ልዑካን ወደ ስፍራው የሚልኩ መሆናቸውን ተናግረው ነበር። ይሁንና የጉባኤውን ለሌላ ጊዜ መተላለፍ አስመልክቶ ግን በካቡል በኩል እስካሁን የተሰጠ አስተያየት የለም። አድማጮች፣ ሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ረቡዕ ሚያዝያ 13 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ የፖሊስ መኮንን የነበረውና ጥቁር አሜሪካዊው ጆርጅ ፍሎይድን አንገት ከ9 ደቂቃዎች በላይ በጉልበቱ ተጭኖ በመግደል የተጠረጠረው ደሪክ ሾቪን በተከሰሰበት የግድያ ወንጀልና ተያያዥ ክሶች ሁሉ የጥፋተኝነት ብይን ተላለፈበት። በፖሊስ መኮንኑ ላይ የቀረበበት የክስ ሂደት አንድ ዓመት ፈጅቷል። ሾቪን ጥፋተኛ ሆኖ ቢገኝም የፖሊሶች አያያዝን በሚመለከት ለውጥ እንዲደረግ የሚጠይቁ ተቃውሞዎች ይቀጥላሉ ተብሎ ይጠበቃል። የአሜሪካ ድምጽ ዘጋቢዎች ኢሻ ሳራይ እና ኤልዛቤት ሊ ያጠናቀሯቸው ዘገባዎች አዳነች ፍሳህዬ ታቀርበዋለች።
ሄኒፕን የተባለው ፍርድ ቤት ለሳምንታት ያህል ተቃውሞ የሚካሄድበት ቦታ ሆኖ ቆይቷል። የትላንቱ ፍርድ ከተሰማ በኋላ ግን ሰዎች ደስታቸውን የሚገልጹበትና የሚቀራረቡበት ቦታ ሆኖ ውሏል።
እኔ ጥቁሮች እንዲህ ወጥተው ሳይ ያስደስተኛል። ሁሉም ሰዎች ከኛ ጎን ተሰልፈው ማየት እፈልጋለሁ። የጥቁሮች ህይወትም ዋጋ አለውና።
ሌላዋ የሚኒያፖሊስ ነዋሪ ኤዣ፣
የሁላችንም ምኞት ተከሳሹ በቀረቡት ሶስት ክሶች ጥፋተኛ ሆኖ እንዲገኝ ነበር። ይህም ሆኖልናል። እንደምታዩትም እዚህ ያለነው የተለያየን ሰዎች ሁሉ አንድ አይነት ስሜት ያንጸባረቀ ነው። ጥፋተኛ ሆኖ እንዲገኝ የነበረን ምኞት ተሳክቷል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካሚላ ሃሪስ ዋይት ሀውስ ቤተ መንግስት ሆነው ባደረጉት ንግግር ተከሳሹ ጥፋተኛ ሆኖ መገኘቱ አንድ የወደፊት እርምጃ ነው ብለዋል። በአሜሪካ ፍትህ እንዲነግስ በሚደረገው ጥረት መሰረት በፖሊስ ኃይል አሰራር ላይ ለውጥ እንዲደረግ የቀረበው ውሳኔ ሀሳብ እንዲጸድቅ ጥሪ አድርገዋል። ፕሬዚደንት ባይደን
ማዳመጥ አለብን። መተንፈስ አልቻልኩም። እነዚህ የጆርጅ ፍሎይድ የመጨረሻ ቃላት ነበሩ። እነዚህ ቃላት ከሱ ጋር እንዲሞቱ መፍቀድ የለብንም።
ዴሪክ ሻውቪን ጥፋተኛ ሆኖ መገኘቱ እንደተሰማ በሚኒያፖሊስ ከተማ ደስታቸውን ለመግለጽ ሰልፈኞች ወደ መንገዶች ወጡ። ሆኖም ገና ብዙ መደረግ ያለባቸው ነገሮች እንዳሉ ማስገንዘባቸው አልቀረም። ባለፈው ሳምንት በፖሊስ ተተኩሶበት የተገደለው ዳንቴ ራይት ጉዳይም ጭምር When black and brown folks are under attack, what do we
do? To be perfectly honest, it's only one. The fight isn't over yet.
እውነቱን ለመናገር አንድ ነገር ብቻ ነው ያለው። ትግሉ ገና አልቆመም። ደስታችንን እየገለጽንና ጥሩ ጊዜ እያሳለፍን ነው። ነገር ግን ገና ያላለቀ የኪም ፖተር ጉዳይ አለ። ስለሆነም ገና መታገል አለብን።
የሚኒያፖሊስ ነዋሪ ኩዲጋሌ
ጥፋተኛ ሆኖ የተገኘ ወይም ያልተገኘ ማን ነው ለሚለው ነገር ብዙ ግድ የለኝም። ግድያውንና ደም መፋሰሱን እናቁም። ሰዎች ሁሉ እኩል ዜጎች መሆናቸውን ተረድተን መስራት አለብን። ጥፋተኛ ሆኖ በመገኘቱ የሚያረካ ነገር የለም። ጆርጅ ፍሎይድ በሕይወት ቢኖር ነበር እርካታ የሚገኘው።
በአሁኑ ወቅት ብዙ ሰዎች ብሩህ ተስፋ ይታያቸዋል። የሰብአዊ መብት ተሟጋች ቡድኖች እንደሚሉት ሚኒሶታ ክፍለ ግዛት አንድ ጥቁር አሜሪካዊን የገደለ ነጭ ፖሊስ ላይ የጥፋተኛነት ብይን ስትሰጥ ለመጀመሪያ ጊዜ ነው። ይህም በዩናይትድ ስቴትስ የዘር ፍትህ ላይ የታየ ትልቅ ለውጥ እንደሆነ አስገንዝበዋል። ያም ሆነ ግን የተቃውሞ ሰልፎቹ መቀጠላቸው እንደማይቀር የሎስ አንጀለስ ነዋሪ ቄስ እና ጁማ ስሚት ፖላርድ ተናግረዋል።
በሕግ አስከባሪው ክፍል በኩል የፍርድ ሂደቱ ውጤት ምንም ይሁን ምን ረብሻ እንደሚኖር እናውቃለን።
ጆርጅ ፍሎይድ ሲሞት ተነስቶ የነበረው ሁከት ሊደገም ይችላል በሚል ስጋት በርካታ የንግድ መደብሮች ታሽገው ነበር። በአሁኑ ወቅት ጡረታ ላይ ያሉት የብሔራዊ ፖሊስ ማህበር ቃል አቀባይ ቤትሲ ስሚት አያይዘውም ስሚት የሰዎችን ስሜት የሚያቀጣጥሉት መገናኛ ብዙሃን የሚያቀርቡት የፍትህ ገጽታ ነው ብለዋል።
I believe that a lot of the legacy media in the
United States ውስጥ ያሉ ብዙ መገናኛ ብዙሃን በፍትህ ስርዓት ላይ ያለው ያለመተማመን ስሜት እንዲቀጥል ያደርጋሉ። ይህም ሰዎች ያሰራራችንን ስርዓት በትክክል እንዳይረዱ ያደርጋል ብያምናለሁ።
አንዳንድ የመገናኛ ብዙሃን ክፍሎች የህግ አስከባሪውን ክፍል ተገቢ ባልሆነ መንገድ ነው የሚገልጹት ይላሉ ስሚት። በርካታ የሚዲያ ክፍሎችና አክቲቪስቶች ዴሪክ ሻውቪን የአሜሪካ የህግ ማስከበር ስርዓት ገጽታ ነው ማለታቸውን ስሚት ጠቁመዋል።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይን እማኝ ነን ያሉ ለቪኦኤ ገልጸዋል። ጥቃቱ መፈጸሙንና ጉዳቱ መድረሱን ያረጋገጡት የክልሉ የጸጥታና የሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ አላማቸው የህዳሴ ግድብ ግንባታን ማደናቀፍና ክልሉን ሰላም መንሳት ነው ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
በቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ታጣቂዎች ትናንት ሰላማዊ ሰዎችን ገለዋል ሲሉ ከጥቃቱ ማምለጣቸውን የጠቆሙና የአይን እማኝ ነኝ ያሉ አቶ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ተናግረዋል። አቶ ማቲ ታጣቂዎቹ ቀይ የሆኑ ሰዎችን ብቻ ለይተው ጥቃት ከመፈጸም ባሻገር በመንግስትና በግለሰቦች ንብረት ላይም ጉዳት አድርሰዋል ብለዋል። እርሳቸውን ጨምሮ ሌሎችም ሰዎች ቤት ንብረታቸውን ትተው መሸሻቸውን ገልጸዋል። እነዚህ ሽፍቶች መተው ከተማ ከገቡ በኋላ አባትን ገለው እናትንም በመግደል ህፃናትን ሲያሰቃዩ ነበር። ህዝቡ ከሴዳል ለቆ ለመውጣት ተቸግሮ ነበር፣ ምክንያቱም ትራንስፖርት የለም። የታጣቂዎቹ ፍላጎት እንደ መረጃ ከሰማ ነው መንግስትን በመቃወም እነሱ በፈለጉት ለመተዳደር ነው። 3 አምቡላንሶች ተቃጥለዋል። ከጸጥታ መካከልም የተጎዱና የሞቱ አሉ። ከህብረተሰቡ መካከል በታጣቂዎቹ የተገደሉትን በውል ለማወቅ አልቻልኩም፣ ግን ሰዎች ሞተዋል። እኔ ከልጆቼ ጋር ነው በጫካ ውስጥ አድርጌ ያመለጥኩት፣ እዛ አይቀሩም አሉ ብለዋል። ከሁለት ልጆቻቸውና ከባለቤታቸው ጋር ከሴዳል ትናንት ሌሊት ከጥቃቱ ለመሸሽ በእግር መውጣታቸውን የገለጹ በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ወይዘሮ በአሁኑ ጊዜም ምዕራብ ወለጋ መንዲ ከተማ ውስጥ ዘመዶቻቸው ጋር መጠለላቸውን ተናግረዋል። ከሌሊቱ 12 ሰዓት ይሆናል፣ ተኩስ ተከፈተ። ቤት ውስጥ የምንይዘው የምንጨብጠውን ነው ያጣ ነው። ከሴዳል ቆንጮ ከተባለ ቦታ ተነስተን ጫካ ውስጥ አድርገን በማቆራረጥ ነው ዳለቲ ከተማ የገባ ነው። አይናችን እያየ ቤታችን ውስጥ መጥተው ከሚገሉን በማለት ከባለቤቴና 2 ልጆቼ ጋር በጫካ ውስጥ አቆራርጠን ከረዥም የመንገድ ጉዞ በኋላ ዳለቲ ከተማ የገባ ነው። ከዛም በኋላ በመኪና አሁን መንዲ ከተማ ገብተን 03 ቀበሌ ውስጥ በሰዎች ቤት ውስጥ ተጠልለን እንገኛለን። ልብስ የሰጡንም እነሱ ናቸው። ከቤታችን ምንም ነገር ይዘን አልወጣንም ብለዋል። ጥቃቱ ከትናንት ንጋት ላይ ከ12 ሰዓት ጀምሮ መፈጸሙን የቤኒሻንጉል ጉሙዝ ክልል የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። ጥቃቱን ያደረሱትም የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ታጣቂዎች ናቸው ሲሉ ከሰዋል። የደረሰውን ጉዳት መጠን ለጊዜው በውል እንደማይታወቅና እያጣሩ መሆናቸውን ኃላፊው ጠቁመው ሲቪሎች ብቻ ሳይሆኑ የመንግስት ጸጥታ አስከባሪዎችም መገደላቸውን፣ የመንግስትና የግለሰቦች ንብረትን መውደሙን አቶ አብዮት ተናግረዋል።
ንብረት ላይ እና በጸጥታ ኃይል ላይ እና አካባቢ ማህበረሰብ ላይ ጉዳት እንደደረሰ ይታወቃል። ቶዱ የጸጥታ ኃይሎችም የማህበረሰብ ክፍልም አሉ። ምክንያቱም አካባቢውን ከተማውን ላይ ገብቶ ስለነበረ ጉዳት መጠን ለማጣራት አልተቻለም በወቅቱ። ምክንያቱም ትናንት ቀኑ ሙሉ ግጭት ላይ ውጊያ ላይ ስለቆየ የእኛም ጸጥታ ኃይል መጠኑን ለይቶ ለመነገር አመቺ አልነበረም። ጉዴን ናቸው። እነዚህ ጉዴን ናቸው። ጉዴን ማለት የዚህ ለጉሙዝ ህዝብ ነጻነት እታገላለሁ የሚል ድርጅት የመሰረቱ የጉዴን አባላት ናቸው። እነዚህ በተለይ የጉሙዝ ብሔር ተወላጅ የሆኑ ወጣቶችን በማደራጀት ለጸረ ሰላም ተልእኮ በመስጠት በመተከል ላይ ሲሰሩ ነበረ። አሁንም ከማሽ ላይ ያለው እሱ ነው።
ኃላፊው ታጣቂዎቹ ይህን ጥቃት የፈጸሙበትን ምክንያት ያውቁ እንደሆነ ተጠይቀው ሲመልሱ እንዲህ ብለዋል።
እንግዲህ የጠረሰበት ፍላጎት አገር ማፍረስ ነው። እዚህ መተከል ላይ የነበረው ችግር ወደ ከማሺ እንዲተላለፍና አጠቃላይ የክልሉን የጦርነት አውድማን ለማድረግ ከዚህ ባሻገር ደግሞ ታላቁ የህዳሴ ግድብ እዚህ ክልል ላይ ከመሆኑ ጋር ተያይዞ ህዳሴ ግድብ ፕሮጀክቱንም ጭምር ለማስተጓጎል ከምንም በላይ ደግሞ በሰዎች ላይ ጥቃት በማድረስ ንጹሐን ዜጎች እንዲሞቱ እና እንዲጎዱ በንጹሐኖች ላይ አሁንም ትንኮሳውን እየፈጸመ መሆኑን ነው እንግዲህ አሁን የተረዳ ነው።
ጥቃቱ ማንነት ላይ ያተኮረ ለመሆኑን የገለጹት የጸጥታና ሰላም ቢሮ ኃላፊ አጥቂዎቹ ድርጊታቸውን የሚቃወሙ የጉሙዝ ተወላጆች ላይም ጭምር ጥቃት ማድረሳቸውን አመልክተዋል።
ከእነሱ ውጭ የሆነ ማህበረሰብ ላይ ጥቃት የመፈጸም እንትኑ በጣም ከፍተኛ ነው። ይህ ማለት ግን አንዳንዴ እነሱ ሪዚስት የሚያደርግ እነሱን ከድርጊታቸው ትክክል አይደላቸው የሚለውኑ የራሳቸውን ማህበረሰብ የማይተዉ የማይምሩ የራሳቸው ማህበረሰብ መሰቃየትም ጭምር መፈናቀልም ጭምር ምንም አይነት የማይሰማቸው አካላት መሆናቸውን ነው መረዳት ያለበት ሰው ማለት ነው።
ተጨማሪ የጸጥታ ኃይል ወደ ስፍራው ተልኮ የማረጋጋት ስራ እየሰራ መሆኑንም አቶ አብዮት ገልጸዋል። ታጣቂዎቹ ላይ እርምጃ እየተወሰደ እንደሆነ አቶ አብዮት ይናገሩ እንጂ የተገደሉ የቆሰሉና የተያዙ ስለመኖር አለመኖራቸው ዝርዝር ማብራሪያ ከመስጠት ተቆጥበዋል። ከሴዳል ወረዳ የተፈናቀሉ ሰዎች ከመመለሳቸው በፊት አካባቢውን የማረጋጋት ስራ እንደሚያከናውኑና ጥቃቱ ወደ ሌላ ወረዳም እንዳይዛመት ለማድረግ የተጣረ መሆኑንም አስረድተዋል። የክልሉ መንግስት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ላይ ላቀረበው ክስ የጎህዴን መሪዎችን አግኝቼ የሚሉት ቢኖር ለማካተት ያደረግኩት ጥረት ለአሁኑ አልተሳካም። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ከጥቂት ወራት በፊት ታጣቂዎች በፈጸሟቸው ጥቃቶች ብዙ ሰላማዊ ሰዎች መገደላቸውንና ቁጥሩ የበዛ የአካባቢው ነዋሪ መፈናቀሉ ይታወሳል። ህገወጥ ናቸው የሚባሉትን ታጣቂዎች ለመቆጣጠርና ጥቃቶቹን ለመከላከል በሚል የማዘዣ ማዕከል አስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ወደ ተከታዩ ዘገባ ስናልፍ በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙና ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል። በባህር ዳር ከተማ ውስጥ ሁለተኛ ቀኑን በያዘው በዚህ ተቃውሞ የንግድ አገልግሎት ሰጪ ተቋማት ዝግ ሲሆኑ እንቅስቃሴን የመገደብ አድማም ተካሂዷል። የአማራ ክልል መንግስት ትላንት በሰጠው መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲል አሳስቧል። ባህር ዳር ላይ የተካሄደውን ሰልፍ የተከታተለችው አስቴር ምስጋናው ተከታዩን ዘገባ ይዛለች።
እጅግ የበዛ ቁጥር ያላቸው የባህር ዳር ከተማ ነዋሪዎች ዛሬም በድጋሜ ለተቃውሞ አደባባይ የወጡት በአማራ ተወላጆች ላይ በየቦታው ይደርሳል ያሉትን ግድያ ለመቃወም እንደሆነ ይናገራሉ። በተቃውሞ ላይ ካሰሙት ድምፅ መካከልም አማራን በየቦታው መግደል ይቁም፣ የወገኔ ደም ያመኛል፣ መንግስት በየቦታው ለሚጠፋው የአማራ ደም ትኩረት ይስጥ የሚሉና ሌሎች ቀድሞ በፖለቲካ እንቅስቃሴ ውስጥ ክርክር የሚካሄድባቸውን አቋሞችንም በመፈክር አንጸባርቀዋል። ሁለተኛ ቀኑ በያዘው በባህር ዳሩ የዛሬ ተቃውሞ ትምህርት ቤቶችና የንግድ አገልግሎት ሰጪ ተቋማት ተዘግተው ውለዋል። የትራንስፖርት አገልግሎትም ጠዋት ላይ ተቋርጦ የነበረ ቢሆንም ረፋዱ ላይ ግን እንደገና ጀምሯል። በተቃውሞ ሰልፉ ላይ ካገኘኋቸው ነዋሪዎች መካከል ሀሳባቸውን ያካፈሉን ነበሩ።
ስሜ አብርሃም ይባላል። ሰልፍ ትናንትም ነበረ ዛሬም ነበረ እና ሰልፉ ምንድን ነው? እዛ እኛ አማራ ስለሆነ አማራ በየቦታው እንደዚህ ሲታረድ እንደዚህ ሲፈናቀል ምናምን የእኛ ወገኖች ስለሆኑ ወተን ያው አደባባይ ላይ ድምጣችን አሰምተናል እና ይሄ ነገር መንግስት ይሄን ነገር አንደርስታንድ አድርጎ አንደርስታንድ ሳያደርገው ቀርቶ አይደለም። በእርግጥ ግን ለምንድን ነው መፍትሄ የማይመጣ? ሁሌ አማራ እንደዚህ እንደተሰቃየ መኖር አለበት እንዴ? ነውር እኮ ነው። አንድ ዜ በሰሜን፣ አንድ ዜ በመተከል፣ አንድ ዜ ባጣዬ እየተባለ እስከ መቼ ነው ይሄ ነገር የሚያቆመው? እና እኛ በጣም ፊል አድርገናል። ያለንን ነገር በአደባባይ ለመግለጥ ሞክረናል። ሰውም ሰላማዊ በሆነ መልኩ ሀሳቡን ገልጾ አሁን ተበትነናል። ነገ ደግሞ ያው በየቤቱ ሰው ቁጭ ብሎ እንትኑን እንዲያሰማ ተነጋግረን ተለያይተናል።
በልስቴ ይባላል። ጠዋት ማለት 2:30 ምናምን አካባቢ ጀምሮ ፓፒራስ አካባቢ ነው ሰው የተሰበሰበው። ጀመሪያውኑ እዛው ላይ አደባባይ ላይ ቁጭ ብሎ ነበረ ድምፁ ሲያሰማ የነበረ። የሰው ጥያቄ ምንድን ነው? በየቦታው የሚታረደው አማራ ደም እያንዳንዱ መንግስት ማለት እያንዳንዱ ባለስልጣን ቆረቆሮ ሊያስቆመው ይገባሉ። ዋናነት ጥያቄው እና ምንም ግጭት አልነበረም። ጠጠር ድንጋይ እንኳን አልተወረወረም። ሁሉም ሰው ሰላማዊ በሆነ መልኩ ነው ድምፁ ሲያሰማ ይቆዩ እና ይሄ ደግሞ ተገቢ ነው። በየቦታው እየታሰረ በየቦታው እየታረደ ህፃናት ምን አደረጉ? እናቶች ሴቶች ምን አደረጉ? ይህን ሁሉ እንዲቆም ነው ዋናነት ጥያቄው። አሁንም ቢሆን ይሄ መንግስት በአስቸኳይ መፍትሄ የማይሰጥ ከሆነ ይቀጥላል። ባጭሩ ማለት መናገር
ሰላማዊ ሰልፍ ወጥቼበት ትናንትናም ዛሬም ያው የወጣበት ምክንያት የአማራ ግድያ ዘር ተኮር የሆነውን ነገር እንዲቀር በማለት ድምጻችን ለማሰማት አደባባይ ወጠናል። ሰሚ ካለን እንግዲህ የቻልነውን ያክል ያነው። የንግድ ተቋም በሙሉ ተዘግቷል። አገልግሎት እስከ መቼ እንደሚቀጥል አናውቅም። ያለው ነገር እንግዲህ መንግስት ትኩረት ሰጥቶበት እልባት እንዲሰጠን ነው። እንግዲህ እኛ
ከየት እስከ የት ነበር ግን የእግር ጉዞ ያደረጋል?
እኛ ከቴክስታይል ፓፒረስ፣ ከፓፒረስ እስከ ክልል ምክር ቤት ድረስ ባለው ነው የተጓዝ ነው እንቅስቃሴ። እስከዚህ በሌላም ተቋም አለ። ከአዝዋም አንስቶ ተመልሶ ወደ ጊዮርጊስ አደባባይ እንደሄደ ነው።
ካነጋገርኳቸው ወጣቶች መካከል የንግድ አገልግሎት ሰጪ ተቋማትን ሙሉ ለሙሉ መዝጋትና እንቅስቃሴ የመገደብ ተቃውሞ ተገቢ አይደለም ብለው እንደሚያምኑም የገለጹልኛሉ።
ቀጣይነት ካለው ከባድ ነው፣ አግባብ ነው ብዬ አልገምትም። ምክንያቱም ሰው የዕለት የዕለት የእጅ ወዳፍ የሆነው ኑሮ ነው እየተንቀሳቀሰ ያለ። የአንድ ቀን አሁን ለምሳሌ እኛ አነስተኛ ሽሮ ቤት ነው ያለን። ብንዘጋ አንድ ቀን ሁለት ቀን ተጎድታ እንሆናለን። ግን ድምጻችን አንድ ቀንም ቢሰማልን ቀጣይነት ባይኖሩ ጥሩ ነው።
የንግድ ተቋማት መዘጋቱን አልደግፈውም፣ ግን ያው በሀሳብ መስማማታቸውን ለመግለጽ ያህል ነው እንጂ ሰው ያው የዕለት የዕለት እንቅስቃሴውን እየሰራ ተገቢውን የሆነ ጥያቄ ማለት ጥያቄው እንዳለ ሆኖ ስራችን ሳናቋርጥ እየሰራ ብንጠይቅ የተሻለ ነው ብዬ አስባለሁ።
የንግድ ተቋማት መዘጋቱ ተገቢነት የለውም። ምክንያቱም ሰው ማግኘት ያለበትን ሰርቪስ አገልግሎት እያገኘ ነው ድምፁን ማሰማት ያለበት እንጂ ቤት ውስጥ አድማ ቁጭ ብሎ ካልሰራ በልቶ ማደር የማይችል ሰው አለ። ያ ሰው ስምን ሊሆን? ስለዚህ መተዛዘን ያስፈልጋልና ሰልፍ ባለበት ሰዓት መዘጋት አለበት። ሰልፉ ከተጠናቀቀ በኋላ ግን መከፈት መቻል አለበት። ቅድም እየመጣ እኛ ዞር ዞር እያልን እያየን ነበረ። ባንኮች በሙሉ ዝግ ናቸው። ምናልባት ከሰዓት ይከፈታሉ ተብሎ ይጠበቃል።
አልተከፈቱም። አሁን እያየን
ይሄ መሆን የለበት።
የአማራ ክልል የመንግስት ቃል አቀባይ አቶ ግዛቸው ሙሉነህ ትናንት በሰጡት መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲሉ አሳስበዋል።
የንግድ እንቅስቃሴዎች እንዲቆሙ አንዳንድ ግለሰቦች ፍላጎት እንዳላቸው ምን ሰማቸዋሉ። እንዲህ አይነት ነገሮች ጥሩዎች አይደሉም፣ መፍትሄ አይሆኑም። አሁን ብዙ ችግር ነው ያለበት ማህበረሰባችን። በችግር ላይ ችግር እንዳይደረብ የመፍትሄ አካል ሁላችንም የመፍትሄ አካል እየሆነ መሄድ አለብን የሚል የመጨረሻ መፍትሄው የጋራ አንድነት ማጠናከር ነው። ይሄ መሰመር አለበት። መፍትሄው የውስጥ አንድነታችን አቅማችን መበረታት አለብን፣ መጠናከር አለብን። የፖለቲካ ልዩነት ሊኖረን ይችላል፣ ነገር ግን በሰላም ጉዳይ አንድ መሆን አለብን። ነገር ግን በአማራ ህዝብ ጥያቄዎች ላይ አንድ መሆን መቻል አለብን፣ መተባበር አለብን። ሌላ አጀንዳ የለው የክልሉ መንግስት።
አቶ ግዛቸው ሙሉነህ ትላንት በሰጡት ጋዜጣዊ መግለጫም የክልሉ ህዝብ በተቃውሞ ሰልፎቹ ያነሳቸው ጥያቄዎች ተገቢ መሆናቸውን ገልጸው መንግስትም ለተግባራዊነቱ እንደሚሰራ አረጋግጠዋል። ይህም ሆነ ግን ሰላማዊ ሰልፈኛውን በማይወክሉ ጥቂት አካላትና ግለሰቦች ተገቢ ያልሆኑ መልእክቶችንና ህገወጥ ተግባራት መስተዋላቸውን ገልጸዋል።
በሰልፍ ሀሳብ መግለጽ፣ ስሜቱን መግለጽ፣ ለመንግስት መልእክት ማስተላለፍ ለፌዴራል መንግስትም ለክልሉ መንግስት ህዝብ ነው ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ሲያስተላልፍ የነበረው። ብዙዎቹ መልእክቶች ተገቢ ናቸው፣ መንግስት ወስዶ መስራት አለበት። ይህን እናምናለን። ከዚያ ባሻገር ግን ሰልፉን በደንብ ጥንቃቄ መደረግ ያለበት እነዚህ የጠላት ኃይሎች ቅድም ያልኩት በአራቱም ዳይሬክሽን የወረሩ ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል ሀገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል፣ ይህንን ለማረጋጋት የጸጥታ መዋቅር ሲባል፣ የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ሰልፍ ወጥቶ በሰላማዊ መንገድ በአብዛኛው ተጠናቀቀ። መልእክቶቹም ጤነኛ ናቸው በአብዛኛው ይባል እንጂ አንዳንዶቹ መልእክቶች ስብናን የሚነኩ ስምም እየጠራ ሰው የሚሰደብባቸው ነበሩ። ይሄ ብቻ አይደለም። ምርጫውን ዴሞክራሲያዊ ከማድረግ ብቻ ነው አማራ ክልልም ሆነ ሌላው ክልል የሚጠቀመው ህዝብም የሚጠቀመው የሚል እምነት አለን። ይሄ ሆኖ ሲያበቃ ግን አንዳንዶቹ አካባቢዎች ላይ የፓርቲዎችን ሎጎዎች የተለጠፉ ሎጎዎችን አውርዶ መቅደድና ማቃጠል ነበር። ይሄ ጥሩ አይደለም፣ ለማንም አይጠቅምም። ይሄ እንዲህ አይነት ግድፈቶች ካልታረሙ ጥሩ ሊሆኑ አይችሉም ማለት ነው። ስለዚህ እንዲህ አይነት ወጣ ያሉ ነገሮች እንዳይከሰቱ የበለጠ ማኔጅ ማድረግ ያስፈልጋል።
ዛሬ በአማራ ክልል ከባህር ዳር በተጨማሪ ደብረ ብርሃን፣ በሰሜን ወሎ ፍላቂት፣ ላሊበላ፣ ጋሸና፣ ኮንና ሌሎች ከተሞች ውስጥ ሰልፎች መካሄዳቸውን ከተለያዩ ነዋሪዎች ያገኘናቸው መረጃዎች ጠቁመዋል። በሰሜን ሸዋ በተለያዩ አካባቢዎች የተከሰተውን ጥቃት ለማብረድ ኮማንድ ፖስት መቋቋሙን መንግስት ይፋ ማድረጉን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ ስናልፍ ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ በሚደረገው ድርድር አካሄድ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሁለቱ የታችኛው ተፋሰስ ሀገሮች ላይ ተጽዕኖ እንዲያደርግ የሚያሳስብ ደብዳቤ ማስገባቷን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን መንግስት የኢትዮጵያን ወታደሮች ይዤ ነበር የሚለውም አግባብነት የሌለው ነው ሲሉ የሚኒስትሩ ቃል አቀባይ አስተባበሉ። መለስካቸው አማሃ ዝርዝራለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በጠራው ጋዜጣዊ ጉባኤ ኢትዮጵያም በበኩሏ በህዳሴ ግድቡ ዙሪያ የሚካሄደው ድርድር ከአፍሪካ ህብረት ማዕቀፍ እንዳይወጣ የሚያሳስብ ደብዳቤ በተባበሩት መንግስታት ድርጅት ለጸጥታው ምክር ቤት እንደ ጻፈች አምባሳደር ዲና ሙፍቲ ይፋ አድርገዋል። ቀደም ሲል ሁለቱ የታችኛው ተፋሰስ ሀገሮች ማለትም ግብጽና ሱዳን ለጸጥታው ምክር ቤት ያስገቡት ደብዳቤ ያልተቋጨውን ድርድር በማቋረጥ ጉዳዩ እንደ አዲስ ሆኖ የመንግስታቱ ድርጅት ዩኤስ አሜሪካና የአውሮፓ ህብረት ከአፍሪካ ህብረት የሚስተካከል ሚና ይዘው ድርድሩ እንዲጀምር የሚጠይቅ እንደሆነ ታውቋል። የኢትዮጵያ አቋም ከዚህ የተለየ እንደሆነ አምባሳደር ዲና ሙፍቲ ለጋዜጠኞች አስረድተዋል።
ኢትዮጵያ ለተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት የጻፈችው ደብዳቤ አለ። እዛ ደብዳቤ ላይ በዋናነት የተላለፈው መልእክት በአፍሪካ ሂደት በአፍሪካ አስተባባሪነት የሚደረገው ድርድር በዛው ሂደት እንዲቀጥል፣ ይሄ በተባበሩት መንግስታት ድርጅትና በአፍሪካ መካከል ያለውን ኮምፕሊመንታሪቲ የመደጋገፉን ሂደትም የተከተለ መሆኑን፣ አሁንም ሱዳንም ግብጽም ከዚህ ከአፍሪካ ፕሮሰስ ለመውጣት የሚያደርጉት ነገር ተገቢ እንዳልሆነና የተባበሩት መንግስታት ድርጅት በእነሱ ላይ ተጽዕኖ እንዲያደርግ የሚያሳስብ ደብዳቤ ነው የተላከው ማለት ነው።
ቃል አቀባዩ አክለውም የሁለቱ አገሮች ዋና ግብ አሁን ያለውን ኢፍትሃዊ የውሃ አጠቃቀም ለማስቀጠል መሆኑን አስገንዝበው የጸጥታው ምክር ቤት እርምጃቸውን እንዲያስቆም የሚያሳስብ እንደሆነም ጠቁመዋል።
ሁለቱ አገሮች በተለይ በቅንነት እየተደራደሩ አለመሆኑን እዚሁ ደብዳቤ ላይ ቀደም ሲል የደቡብ አፍሪካ መንግስት፣ አሁን ደግሞ የኮንጎ ሪፐብሊክ መንግስት ሂደቱ እንዲሳካ ለሚያደርጉት ጥረት ኢትዮጵያ ያላትን ምስጋና አቅርባለች ማለት ነው እዚሁ ደብዳቤ ላይ። ከዚህም በላይ ለሁለተኛ ሙሌት በፊት ኢትዮጵያ ዳታ አቬል በማድረግ ረገድ እንደገና ሁለቱ ሀገሮች ካንሰርናቸውን አድሬስ በሚያደርግ መልኩ በተለይ ኢሚዲየት ሊሆን በሁለተኛ ሙሌት ደረጃ ኮንፊደንስ እንዲኖራቸው ለማድረግ ያደረገቻቸው ጥረቶችን ለተባበሩት መንግስታት ድርጅት በተጻፈው ደብዳቤ ውስጥ ተገልጿል ማለት ነው። በተለይ ሁለቱ ሀገሮች አካባቢ አሁን የሚታየውን ፍትሐዊ ያልሆነ የውሃ አጠቃቀምን ለማስቀጠል እየተደረገ ያለው ጥረት ተገቢ እንዳልሆነ፣ አሁንም እናትሸል ኢትዮጵያ ለአፍሪካ ህብረት ፕሮሰስ ኮሚትመንት እንዳላት የተገለጸበት ሁኔታ ነው።
የሚኒስቴሩ ቃል አቀባይ የሱዳንና የኢትዮጵያን የድንበር ውዝግብም ያለበትን ሁኔታና ኢትዮጵያ ትከተለዋለች ያሉትን ፖሊሲ አብራርተዋል። አሁንም ኢትዮጵያ የተፈጠረውን ችግር በዲፕሎማሲያዊና በሰላማዊ መንገድ ለመፍታት እየሰራች ናት ብለዋል። ይሁንና ሰሞኑን ከወደ ሱዳን የሚሰማው ነገር ከዚህ መንገድ የወጣና በሁለቱ ሀገሮች መካከል ወታደራዊ ግጭትና ፍጥጫ እንዳለ የሚያስመስል ጥረት እየተካሄደ ነው ሲሉ ይገልጹታል።
ሰሞኑን በሱዳን በኩል ሜቢ ሚዲያም ላይ እንዳያችሁ 61 የሚሆኑ የኢትዮጵያ ወታደሮችን ይዘናል የሚለው አግባብነት ያለው ጉዳይ እንዳልሆነ፣ ከመሰረቱ ሲጀመር ሁለቱ ሀገሮች መካከል በአሁኑ ሰዓት ካረንት የሆነ ወታደራዊ ግጭት የለም። ምንም እንኳን የሱዳን ጦር የኢትዮጵያን መሬት ይዞ ንብረት ያወደመበት ሁኔታ ቢኖርም፣ ነገር ግን ሰሞኑን ያደረጉት ነገር 61 ዜጎችን ማለት ነው፣ 59ኙ ገበሬዎች ናቸው፣ ሁለት ሚሊሻዎችን ጨምረው ይዘናቸዋል የሚል መግለጫ ነው እየሰጡ ያሉት። አክቹዋሊ ለዓለም አቀፍ ህብረተሰብ በሁለቱ ሀገሮች መካከል መሳሪያ የጦር ግጭት ወይም ወታደራዊ ኮንፍሮንቴሽን እንዳለ የሚያስመስል አይነት ነገር ነው ያለው። ይሄም ፍጹም ስህተት መሆኑን ነው። እውነታው ግን ኢትዮጵያ በሱዳን ወታደራዊ ኃይል መያዟን ነው መሬቷ። አሁንም ኢትዮጵያ ለሰላማዊ መፍትሄ ቅድሚያ እንደምትሰጥ ነው የምንገልጸው።
በአምባሳደር ዲና አባባል ወታደራዊ ግጭት በሌለበት ወታደር ሊያዝ አይችልም፣ በሀገራቸው ድንበር ውስጥ የሚገኙ ዜጎች ወደ ሀገራቸው ተመለሱ ሊባሉም አይችልም የሚል ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ዓለም አቀፍና አህጉር አቀፍ ድርጅቶች ልዑካን ጋር እንደተወያዩና ማብራሪያ እንደሰጧቸውም ቃል አቀባዩ ተናግረዋል። ትግራይ ውስጥ ተፈጽሟል የሚባለውን የሰብአዊ መብቶች ጥሰትም በመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና በኢትዮጵያ ሰብአዊ መብት ኮሚሽን በጋራ ምርመራው በቅርቡ እንደሚጀመርም እንደገለጹላቸው ቃል አቀባዩ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። Thank you.
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተዘጋጁ 3 ተቃዋሚ ፓርቲዎችና የግል እጩዎች በጋራ ባወጡት መግለጫ ምርጫ ቦርድንና የክልሉን ገዢ ፓርቲ ኮንነዋል። የምርጫ ሂደቱ ለክልሉ ገዢ ፓርቲ አድሏዊ አሰራር እየተከተለ ነው ሲሉ ከሰዋል። የክልሉ ገዢ ፓርቲ የሶማሌ ብልጽግና በበኩሉ በምርጫ አስፈጻሚዎችም ሆነ አስተባባሪዎች ላይ ቅሬታ ካለ ከሶስት ወር በፊት ጀምሮ ቅሬታ አቅርቦ መፍትሄ መጠየቅ ሲገባ የመራጮች ምዝገባ ሲጀመር መግለጫ ማውጣታቸው ምርጫውን እንሸነፋለን ከሚል ስጋት የመነጨ ሊሆን ይችላል ብሏል። ምርጫ ቦርድ በበኩሉ ቅሬታ ያቀረቡት ፓርቲዎችን ወደ አዲስ አበባ ጠርቶ እያወያየ መሆኑንም ተናግሯል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ለምርጫ ከተመዘገቡ ፓርቲዎች መካከል ኦብነግ፣ ኢዜማና የነጻነትና እኩልነት ፓርቲ እንዲሁም የግል እጩ ተወዳዳሪዎች በሳምንቱ መጀመሪያ ባወጡት መግለጫ የምርጫ ሂደቱ ፍትሐዊ ምርጫ ለማከናወን ችግር እንደፈጠረባቸው ገልጸዋል። በመግለጫው ይዘው ዙሪያ መብራሪያ ሰጡን የኢዜማ ህዝብ ግንኙነት ክፍል ቡድን መሪ አቶ ዘላለም ወርቅ አገኘው ናቸው።
ሶማሌ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች ከአራት ቀን በፊት ክልሉ ላይ በአጠቃላይ ያለውን የምርጫ እንቅስቃሴ አስመልክቶ እና እየገጠሟቸው ያለውን ችግሮች አስመልክቶ ውይይት አድርገው ነበር። እዛው ያለው መዋቅር ማለት እና በዛ ያለው መዋቅር ከሌሎች ፓርቲዎች ጋር በጋራ የተነጋገሩት ነገር ምንድን ነው? በዋናነት እዚህ የመራጮች ምዝገባን አስመልክቶ በአጠቃላይ በክልሉ የምርጫ ሂደትን ቅስቀሳን፣ እየገጠሟቸው ያለውን ችግር ከገመገሙ በኋላ አንተም እንዳልከው አንድ ስቴትመንት አወጥተዋል። እነዚህ ችግሮች ካልተፈቱ ዲሞክራሲያዊ ምርጫ ማካሄድ አይቻልም ብሎ ማለት ምንድን ነው? እነዚህ የምርጫ ጣቢያ የሚባሉት በጣም ዘግይተው ነው የተከፈቱት። ዘግይተው ከተከፈቱ በኋላም ወዲያው ምርጫ ካርድ አልቋል በሚል መራጮችን መመዝገብ ያቆሙበት ችግር እንደገጠማቸው፣ በጣም በአጭር ጊዜ ውስጥ ይሄ እንዴት ሊሆን ይችላል ወይ ተጨማሪ ፖሊንግ ስቴሽን ሊከፈት ይገባል የሚል ሁኔታ ውስጥ እንደገቡ፣ ከዛ በፊትም ደግሞ በአጠቃላይ በእጩዎች አመዘጋገብ በምርጫ ቅስቀሳ ወቅታቸው የገጠማቸው ችግር ነበረና ይሄንን ለምርጫ ቦርድ አሳውቀው አልተፈታልንም የሚል ቅሬታ ነበራቸው። እዛ ያለው መዋቅር በሙሉ ይህንን ለምርጫ ቦርድ አቅርበው ነው ይሄ ካልተፈታለን የምርጫ እንቅስቃሴ አናደርግም ያሉት።
ፓርቲዎቹ ባወጡት መግለጫ በክልሉ እየተከናወነ ያለው የምርጫ ስርዓት የምርጫ ስነ ምግባር አዋጅን እንደሚቃረን፣ በየደረጃው ያለው የምርጫ ቦርድ መዋቅር ከመንግስት መዋቅር ጋር የተዋሃደ መሆኑን፣ የምርጫ ቦርድ ስራዎች የጊዜ ሰሌዳ በግልጽ የተቀመጡ አለመሆናቸውና የምርጫ ቁሳቁስና ሰነድ ለታለመለት መረጃ ክልልና ቦታ ሳይደርስ በገዢ ፓርቲ ደጋፊዎች እጅ መግባቱን፣ እንዲሁም ተፎካካሪ ፓርቲዎች አስፈላጊ ምርጫ ነክ መረጃ የማይደርሳቸው መሆኑን በመግለጫቸው አንስተው ነበር። የሶማሌ ክልል ገዢ ፓርቲ ብልጽግና ጽህፈት ቤት ኃላፊ አቶ መሐመድ ሻሌ ግን ክሱን አይቀበሉትም። በምርጫ ቦርድ አስፈጻሚዎች ላይ ቅሬታ ካላቸው አስቀድሞ ሊያሳውቁ ይችሉ ነበር ብለዋል። የእጩዎች ምዝገባ ገና ከመጀመሩ ሂደቱ ሳይታይ መግለጫ ማውጣታቸውም በምርጫ እንሸንፋለን ከሚል ስጋት የተነሳ ሊሆን እንደሚችል ነው የገለጹት።
ፍጻሜዎችን በተመለከተ ምርጫ ቦርድ እንዴት እንደከተላቸው በኦንላይን ነበር የተከተሉት። የምርጫ አስፈጻሚም በዞን ደረጃ ምርጫ አስተባባሪዎችም ያሉ፣ በምርጫ ክልል ደረጃም ያሉ፣ በምርጫ ጣቢያ ደረጃም ያሉት አጠቃላይ ምርጫ ቦርድ በራሱ ፕሮሰስ የከተሏቸው ናቸው። አሁን የምርጫ አስተባባሪ፣ የምርጫ ክልል አስተባባሪ፣ የዞን አስተባባሪ የሚባሉት የዛሬ 3 ወር ነው የተከተሉት። እስካሁን ድረስ ቅሬታም ካለ ማስገባት ይቻል ነበር። እኛም በኩል ያሉ ቅሬታዎች አሉ። አንዳንድ የክልል ምርጫ አስተባባሪ ና የዞን አስተባባሪዎችም ቅሬታ አስገብተናል። ከፍሉ መልስ እንጠብቃ ብለን እናስባለን። እነሱም ቅሬታ ካላቸው የምርጫ አስተባባሪ ተቀጥሎ ዛሬ ና ትናንት የምዝገባ ቀን ሳይሆን የዛሬ 3 ወር ነበር። ስልጠና ወስዶ ፕሮሰስ ጨርሶ ወደዛ ከገቡም ቆይተዋል። ያንን ማስገባት ይቻል ነበር። የመራጮች ምዝገባ ከሌላ ቦታ ዘግይቶ ነው የተጀመረው። ምክንያቱም
መቼ ነው የተጀመረው? ሌላ ቦታ
እኛ ጋር ቅዳሜ ቀን ነው ከሰዓት ሞስ አንዳንድ አካባቢ ከሰዓት ነው የተጀመረው። እሁድ ጠዋት እንደውም የጅጅጋን ከተማ ጭምር ከ71 ምርጫ ጣቢያ 20 ምርጫ ጣቢያ ነው ቁሳቁስ የደረሰው ጅጅጋ ከተማ ራሱ እና አብዛኛው ክልሉም ቁሳቁስ አልደረሰም ነበር። እሁድ ቀን እስከ ትላንትና ድረስ ምርጫ ቁሳቁስ ዛሬ እንድትል ያልደረሳቸው አካባቢዎች አሉ፣ የምርጫ ቁሳቁስ የምርጫ ጣቢያዎቹ። ስለዚህ እኛ አሁን ያለም ታይል ቅዳሜ ከሰዓት የተጀመረው ምርጫ ምዝገባ በተወሰነ ውስን አካባቢ የተጀመረው የመራጮች ምዝገባ እሁድ ጠዋት ነው መግለጫ ያወጣው። አብዛኛው 70% ክልሉ ቁሳቁስ የተጓጓዘ ነበር።
እርሳቸው ባላቸው መረጃ መሰረት እስካሁን በሶማሌ ክልል የምርጫ ካርድ ያልተገባ ቦታ የተገኘው በአንድ ወረዳ ብቻ ሲሆን እዚያም ላይ እርምጃ መውሰዳቸውን ይገልጻሉ።
እኛ እስከምናውቀው ድረስ በዚህ በኩል የእናንተ አመራር ወይም የወረዳ ወይ የቀበሌ አመራር ጣልቃ ገብቶ እንትን ያላቸው ቦታዎች አልደረሰም። አንድ ቦታ ወደ አንድ ወረዳ ጣቢያ ላይ ትንሽ አለመግባባት ተፈጥሮ እኛም እርምጃ ወስናቸው አሉ። ጸጥታ አካት አንድ ወረዳ ላይ ይሚበር የሚተወል ወረዳ ላይ እርምጃ ተወስዶበታል። ከእሱም ጋር ከተፈካሪ ፓርቲ ከምርጫ አስተባባሪ ጋር ነው እዚያ ጋር እኛ ጋር የተነሳ ያነሳው ጥያቄ ለእዛ አካባቢ አስተባባሪዎች ከግል እጩዎች ጋር ግንኙነት አላቸው የሚል አትንሽ አለባባ ተፈጠረ። ጸጥታ አካላቱም እዛ ሲገቡ እኛ እርምጃ ወስደን ታስሯል። ጸጥታ አካል እዛ አካባቢ ነበሩ። ከዛ ውጭ እኛ የምናቆም ጣልቃ የገባ ምክንያቱም 4,057 ምርጫ ጣቢያ አለው። እያንዳንዱ ምርጫ ጣቢያ በደረስን መረጃ እኛ አመራር ጣልቃ ከገባ እርምጃ ውስድ ግዴታ አለብን እንወስዳለን። እንደ መንግስት ግን ይሄኛው መታየት ያለበት በስንት ሰዓት ውስጥ ነው? ቅዳሜ ከሰዓት የተጀመሩ የመራጮች ምዝገባ 70% ክልሉ ሳይጀምር 20% ሳይጀምር ነው ጩኸት የተጀመረው።
የኢዜማ የህዝብ ግንኙነት ቡድን መሪ አቶ ዘላለም ወርቅ አገኘሁ ግን የአቶ መሐመድን ወቀሳ አይቀበሉም። ምርጫ አስፈጻሚዎች ላይ አስተያየት በማቅረቢያው ጊዜ ቅሬታ ባያቀርቡም በስራ ሂደት ችግር ሲያጋጥማቸው ቅሬታ ቢያቀርቡ ግን መፍትሄ መፈለግ እንጂ ቅሬታ ማቅረባቸው እንደ ችግር ሊታይ አይገባም ብለዋል። የመራጮች ምዝገባ ገና ከመጀመሩ መግለጫ ማውጣታቸው በተመለከተም የሚሉት አላቸው።
የቅሬታቸው ምንጭ አንዱ የተከፈቱት ፖሊንግ ስቴሽኖች በተከፈቱ በ24 ሰዓት ውስጥ ጭምር ሞልቷል እየተባለ ነው። ይህ እንዴት ሊሆን ይችላል የሚል ቅሬታ ነው ያቀረቡት።
በዛሬው ዕለት ብሔራዊ ምርጫ ቦርድ ቅሬታ ካቀረቡ ፓርቲዎችና የግል እጩዎች ጋር አዲስ አበባ ላይ ውይይት ሲያደርግ እንደነበረ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በደቡብ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት በፖስታ ቤት በኩል የሚላከውን የድምጽ አሰጣጥ ለመገደብ የመራጮችን ማንነት አጥብቆ ለማጣራት የወጣው አዲሱ ሕግና በቁጥር አነስተኛ የሆኑ የማህበረሰብ ክፍሎች የመምረጥ መብት በአገር አቀፍ ደረጃ ክርክር አስነስቷል። የዴሞክራቲክ ፓርቲ ሕግ አውጪዎች ምንም እንኳን በአሜሪካው የሕግ መወሰኛ ምክር ቤት የማለፍ እድሉ አነስተኛ ቢሆንም በመምረጥ መብት ሕጎች ዙሪያ ያሏቸውን አማራጮች እየተመለከቱ ናቸው። በዚህ ዙሪያ የቪኦኤ የምክር ቤቶች ዘጋቢ ካትሪን ጊብሰን ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ከ2020 ምርጫ ማግስት በኋላ በመላው አገሪቱ ምርጫውን በሚመለከት አዲስ ስጋት ተከስቷል። በየቦታው ያሉት ዜጎችና አንዳንድ የቢዝነስ ተቋማት ሳይቀሩ ፕሬዚደንት ባይደን በጠባብ ልዩነት ባሸነፉበት የጆርጂያው ክፍለ ግዛት የወጣው አዲሱ ሕግ አነስተኛ ቁጥር ያላቸውን የማህበረሰብ ክፍሎችን ያገለለ ነው ብለው ይቃወሙታል። ዴሞክራቱ ሕግ አውጪ ሴኔተር ዲክ ደርባን እንዲህ ይላሉ።
It seems Republican lawmakers in Georgia
በጆርጂያ ያሉ ሪፐብሊካን ሕግ አውጪዎች በምርጫው ላይ ያላቸውን ችግር የድምፅ አሰጣጡን በማክበድ ሊወጡት የወሰኑ ይመስላሉ። ምክንያቱም ባለፈው ምርጫ ድምፅ የሰጡት መራጮች የእነሱ መራጮች አይደሉም። ይህ አስተሳሰብ ከመሰረቱ አሜሪካዊ አይደለም።
ዴሞክራቶች እንደሚሉት ባለፈው ዓመት ውስጥ ብቻ የመምረጥ መብትን የሚያከብዱ 360 ሕጎች 47 ክፍለ ግዛቶች ውስጥ ወጥተዋል። ሪፐብሊካኖች ደግሞ ዴሞክራቶች የምርጫውን ደህንነት ለመጠበቅ የሚወሰዱ እርምጃዎችን በሙሉ እየተቃወሙ ነው ሲሉ ይከሷቸዋል። ሪፐብሊካኑ ሴኔተር ቸክ ግራስሊ እንዲህ ብለዋል።
ይህ በጣም ቀላል ነው። የምርጫውን ታማኒነት ለማስከበር ሕግ ባወጡ ክፍለ ግዛቶች ላይ የተቃጣ የቅርብ ጊዜው ጥቃት ነው። አገር አቀፍ ዲሞክራቶችና ትላልቅ የንግድ ተቋማት በወጣው የድምፅ አሰጣጥ ሕግ የተነሳ ጆርጂያን ለማስፈራራት ወስነዋል።
በ2020 ምርጫ አነስተኛ ቁጥር ያላቸውን የማህበረሰብ አባላት በነቂስ እንዲወጡ አድርገዋል የሚባሉት እንደ ስቴሲ አብርሃም ያሉት አክቲቪስቶች ደግሞ አዲሶቹ ህጎች የአዳዲሶቹ የዘር መድሎ መልኮች ናቸው ይላሉ።
I think there are components of it that are indeed
በርግጥ የዘረኝነት ይዘት ያሉበትም ክፍሎች አሉት። ምክንያቱም የተወሰኑ የማህበረሰብ ክፍል መራጮችን ባህሪ በመጥቀስ በምርጫው እንዳይሳተፉ ለመገደብ ወይም ጨርሶ ለማጥፋት የተጠቀሙበት የዘር ማጥላላትም አለ።
ዴሞክራቶቹ በሚቆጣጠሩት የተወካዮች ምክር ቤት የወጡ የመምረጥ መብት ህጎች የምርጫውን ደንቦች አገር አቀፍ ደረጃ ያላቸው እንዲሆኑ የሚያደርጉ ናቸው። ሪፐብሊካኖች ግን ይህ የክፍለ ግዛቶችን ስልጣን የሚነጥቅ ነው በማለት ይቃወሙታል። ዴሞክራቶች እጅግ በጠበበ መንገድ አብላጫውን በተቆጣጠሩበት የህግ መወሰኛው ምክር ቤት የማለፍ እድሉ በጣም አነስተኛ መሆኑን ተመልክቷል።
ወደ ተከታዩ መሰናዶ እንለፍ። ኬንያ የሚገኙት ስደተኞችና ደጋፊዎቻቸው የኬንያ ከፍተኛ ፍርድ ቤት መንግስት ሁለት የስደተኞች ሰፈርን ለመዝጋት ያስተላለፈው ውሳኔ በጊዜያዊ መልክ እንዲዘገይ መበየኑን እያሞገሱ ነው። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር የዳዳብና የካኩማ የስደተኞች ሰፈርን ለመዝጋት ያለውን እቅድ እንዲያቀርብ የኬንያ የሀገር አስተዳደር ሚኒስቴር ባለፈው መጋቢት ወር ጠይቆ ነበር። 400,000 የሚሆኑ አብዛኞቹ ከሶማሊያና ከደቡብ ሱዳን የተሰደዱ በእነዚህ ሁለት ሰፈሮች ሰፍረው ቆይተዋል። የኬንያ ባለስልጣኖች የስደተኞቹን ሰፈሮች ለመዝጋት ያደረጉት ጥረት በፍርድ ቤት እንዲዘገይ ሲወስን ለሁለተኛ ጊዜ መሆኑን የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳህዬ ታቀርባለች።
የ37 ዓመት እድሜው ሶማሊ ስደተኛ አብዱላህ አሊ በሀገሩ ከነበረው የእርስ በርስ ጦርነት ሸሽቶ ከተሰደደ በኋላ እንደ አውሮፓ አቆጣጠር ከ1992 ዓ.ም አንስቶ በዳዳብ የስደተኞች ሰፈር እንደሚኖርና ትዳር መስርቶ የሰባት ልጆች አባት መሆኑን ገልጿል። የኬንያ ከፍተኛ ፍርድ ቤት መንግስት በሀገሪቱ ምስራቅ ክፍል የሚገኘውን ካኩማንና በሰሜን ምስራቅ በኩል ያለውን ሌላ የስደተኞች ሰፈር የመዝጋቱን ውሳኔ እንዲዘገይ ማዘዙን በደስታ እንደተቀበለው ተናግሯል።
محكمه ارنت عاد وانا افرح خلاص اوتو محكمه وهيد السوري امريكا وحين حلو ارتي متقراسيه
يفرد بيت وساني بتام انداسدستون يجلصو يسدتنيوج سفرون مزغاتنا انزين كل سدتنيوج باجر بيزي ود هاجراچو مبلس قلل اندال هنا فرد بيتو تغنزوال ودياچنن ود فرد بيت يوسدتن سوج لما مسجن انودالن يلال عبد الله علي ፒተር ዲቼራ የተባለው ተበቃ የኬንያ ሀገር አስተዳደር ሚኒስቴር የስደተኞች ሰፈሮችን ለመዝጋት ማቀዱን ለፍርድ ካቀረቡ በኋላ ከፍተኛው ፍርድ ቤት ለ30 ቀናት ያህል እንዲዘገይ አዟል። የሀገር አስተዳደሩ ሚኒስቴር የተባበሩት መንግስታት ድርጅት የስደተኞች አገልግሎት የስደተኞችን ሰፈሮች ለመዝጋት ያለውን እቅድ እንዲያቀርብ ጠይቋል። በሁለቱ የስደተኞች ሰፈሮች 400,000 የሚሆኑ ስደተኞች እንደሚገኙ ታውቋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እቅዱን ለኬንያ መንግስት ማቅረቡን ባለፈው ሳምንት አርብ አስታውቋል። እቅዱ ስደተኞቹ ወደ ሀገራቸው የሚመለሱት በፈቃደኝነት እንዲሆን የሚል ነጥብ እንደሚገኝበት፣ የኮቪድ-19 የጤና ፕሮቶኮልን የተከተለ እንዲሆን፣ በደህንነት ስጋት ምክንያት ወደ ሀገራቸው መመለስ የማይችሉት ስደተኞች በሶስተኛ ሀገር የመጠለል እድል እንዲያገኙ የሚሉትም እንደሚገኝበት የስደተኞች አገልግሎት ያወጣው መግለጫ ይጠቁማል። የስደተኞችን ጉዳይ የሚከታተለው የኬንያ ሀገር አስተዳደር ሚኒስቴር በጉዳዩ ላይ ምላሽ ካለው ተጠይቆ ምላሽ እንዳልሰጠበት ተገልጿል። ነገር ግን የኬንያ መገናኛ ብዙሃን በገለጸው መሰረት የሚኒስቴር መስሪያ ቤቱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት የስደተኞችን ሰፈሮች ለመዝጋት ባቀረበው ሐሳብ ላይ ደስተኛ አይደለም። የህገ መንግስታዊ ምሁር ባብ ምካንጊ ኬንያ የስደተኞችን መብት የሚጠብቁትን የሀገር ውስጥና ዓለም አቀፍ ህጎችን ችላ ልትል አትችልም ብለዋል።
But also to go ahead and do it would be very difficult considering that these refugee camps house over 400,000 people.
ነገር ግን የቀረቡትን ሐሳቦች መተግበሩ ደግሞ ቀላል አይሆንም። እነዚህ የስደተኞች ሰፈር 400,000 የሚሆኑ ስደተኞችን ያስጠጉ ናቸው። ስለሆነም መዘጋት አለባቸው ማለቱ ከባድ ስራ ይሆናል። በቀላሉ የሚደረግ አይሆንም።
የኬንያ መንግስት የስደተኞች ሰፈሮቹ በሀገሪቱ ላይ የደህንነት አደጋ እየጣሉ ነው በሚል ለሰባት አመታት ያህል ሊዘጋቸው ሲመክር ቆይቷል። ኬንያ ያለው አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ጽህፈት ቤት ኃላፊ ኢሩንጉ ወክተን አሁን የስደተኞቹ ሰፈሮች የሚዘጉበት ጊዜ አይደለም ይላሉ።
This is not obviously a good time for Somalis, for Sudanese, for Ugandans, for even Tanzanians, and as we are seeing in the case of Tigray, Ethiopia.
አሁንም ለሶማሌዎች፣ ለደቡብ ሱዳናውያን፣ ለኡጋንዳውያንና ለታንዛናውያን ጥሩ ጊዜ እንዳልሆነ ግልጽ ነው። ኢትዮጵያ ውስጥ የትግራይን ጉዳይ እያየን ነው። አዲስ የግጭት ግንባር ተከፍቷል። እነዚህ ስደተኞች ሁሉ ወደ አገራቸው ለመመለስ የሚያስፈልጋቸው የደህንነት ጥበቃ አያገኙም።
ወቅተን እንደሚሉትም ብዙ ስደተኞች የኮሮና ቫይረስ መከላከያ ክትባት አላገኙም። ስለሆነም እነሱን በብዛት ማንቀሳቀስ የቫይረሱን መዛመት አደጋ ሊያስከትል ይችላል። የኬንያ ካኩማና ዳዳብ ስደተኞች ሰፈሮች ለ30 ዓመታት ለሚጠጋ ጊዜ ስደተኞችን ሲቀበሉ ቆይተዋል። ሶማሊያ ውስጥ ግጭትና ረሃብ ተባብሶ በነበረበት ወቅት ዳዳብ የስደተኞች ሰፈር አብዛኞቹ ከሶማሊያ የሆኑ ከ600,000 በላይ ስደተኞችን አስፍሮ ነበር። ለሰባት ዓመታት ወዲህ ከ80,000 በላይ የሚሆኑ ሶማሊ ስደተኞች በተባበሩት መንግስታት ድርጅት በፈቃደኝነት የመመለስ ፕሮግራም መሰረት ወደ ሀገራቸው ተመልሰዋል።
ተከታዩ መሰናዶ ኢትዮጵያውያን በአሜሪካ ይሆናል። ሰሞኑን በዋሽንግተን አካባቢ ለሚገኙ የኢትዮጵያውያን ማህበረሰብ አባላት የጅምላ ክትባት መስጫ ሆነው ካገለገሉት የመጀመሪያው ተቋም በቨርጂኒያ ስፕሪንግፊልድ ፍራንኮኒያ ላይ የሚገኘው የአማኑኤል የኢትዮጵያ ወንጌላዊት ቤተክርስቲያን መሆኑን የቤተክርስቲያኒቱ አስተዳዳሪዎች ለአሜሪካ ድምጽ ተናግረዋል። በአካባቢው ነዋሪ የሆኑ አሜሪካውያንንም ጨምሮ የሌሎች አገር ዜጎችና የተለያዩ እምነት ተከታዮችም ክትባቱን በቦታው ተገኝተው መውሰዳቸውንም ገልጸዋል። ቤተክርስቲያኑ የሚሰጣቸው ሌሎች ማህበራዊ አገልግሎቶችን በማካተት የቤተክርስቲያኑ ሲኒየር ፓስተር አበራ ተሰማና የቤተክርስቲያኑ ሽማግሌዎች ሰብሳቢ አቶ አማረ መሳይን ደረጀ ደስታ አነጋግሯቸዋል። እንደሚከተለው ይቀርባል።
ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባትን ማግኘት እንዲህ እንዳሁኑ ጋብ እያለ ከመምጣቱ በፊት በተለይ ክትባቱ መሰጠት በተጀመረበት አካባቢ ክትባቱን ቀርቶ ጥርት ያሉ መረጃዎችን ማግኘቱ ቀላል አልነበረም። መንግስት ያወጣውን የክትባት መርሃ ግብር ተከትሎ ምዝገባ በማካሄድ እስኪጠሩ ድረስ ለቀናት፣ ሳምንታትና እስከ ወራትም ድረስ መጠባበቅ ግድ ነበር። በዚህ መካከል ግን በተለይ በቨርጂኒያ አሌክዛንድሪያ ግዛት አካባቢ የሚገኙ አንዳንድ ትውልደ ኢትዮጵያውያን ክትባቶቹን በቀላሉ ለማግኘት ወደ ስፕሪንግፊልድ ወደሚገኘው አማኑኤል የኢትዮጵያ ወንጌላዊት ቤተክርስቲያን ብቅ በሉ የሚል መረጃ ይለዋወጡ ነበር። እንደተባለውም ሁኔታውን ለማጣራት ወደዚያው ብቅ አልን። የመታወቂያ ወረቀታቸውንና የመድን ኢንሹራንስ ካርዳቸውን ፎቶኮፒ አድርገው በእጃቸው የያዙ ሰዎች የተመዘገቡም ያልተመዘገቡም ተራ ይዘው ለክትባት ሲዘጋጁ ተመለከትን። የክትባቱ መስጫ ስፍራ ግን በዚህ ቤተክርስቲያን ለምን ተደረገ? ፓስተር አበራ ያብራራሉ።
በሚር እነዚህ ፋርማሲስቶቹን ተዋወቁንና በተለይ ሄኖክና ፊልጶስ የሚባሉ ወንድሞች ከዛ አነጋገሩን ቦታ እንደሚፈልጉ። እኛም ደግሞ ያው ኮሚኒቲውን መርዳት ስለሆነ የቤተክርስቲያን አንዱ ትልቁ ዓላማ ኮሚኒቲውን ማገልገል ነውና እና በዚህ ጊዜ ህዝባችን ይህን እድል እንዲጠቀም ቦታውም የተመቻቸ ቦታ በመሆኑ ተነጋገርንና ሽማግሌዎችም ፓስተሮቹም አንድ ላይ ሆነን ነገር ራሱ ብንተባበር ጥሩ ነው፣ ደግሞም የተሻለም ቦታ ከዚህ አካባቢውም ደግሞ የኛው ቦታ ስለሆነ በዛ ምክንያት ተነጋግረን ለኮሚኒቲው ይህን እድል ለመስጠት ወሰነ ማለት ነው።
መቼ ነው የተጀመረው? ይሄ መቼ ነው? ለምን ያህል ጊዜ ነው የተሰጠው እናንተ ጋር?
ከኛ የመጀመሪያው ማርች 27 ነበረ። ሁለተኛው እንደገና ደግሞ ኤፕሪል ሰከንድ ላይ የተሰጠው። ማርች 27 ወደ 800 ሰዎች ናቸው ክትባትን የወሰዱት። እንደገና ደግሞ ኤፕሪል 2 2300 አካባቢ ነው። እንግዲህ ይሄ ከእነሱ ከፋርማሲስቶቹ የሰጡን እንትን ነው። እኛ ያው ቦታውን በማመቻቸት እና እንደገናም ደግሞ በማስተናገድ ነው የረዳ ናቸው ከእነሱ ያገኘ ነው መረጃ ነው። እንግዲህ
ክትባቱን ለመውሰድ በቦታው ተገኝተው ብዛት ያላቸው የማህበረሰቡ ክፍል በመኖራቸው አካባቢው እንዳይጨናነቅ ለማድረግ ስርዓት አስከባሪ ፖሊሶች በቦታው መገኘት አስፈላጊ ሆኖ ነበር።
አካባቢው ሶስት ፖሊሶች ያው ፍራንኮኒያ መንገድ ላይ ቆመው እያስተናገዱልን የነበረው ከብዛቱ የተነሳ የፓርኪንግም የአካባቢውንም ችግር እንዳይፈጠር በማለት እና እነሱም ጭምር ትልቅ ትብብርና ያደረጉልን ስርዓት በማስያዝም በኩል የፈሪፋክስ ካውንቲ ፖሊሶች ማለት ነው።
ለመሆኑ ህብረተሰቡ ክትባቱ መኖሩን እንዲሰማ ያደረጋችሁት ምን ነበር ተብለው የተጠየቁት አቶ አማረ መሳይ ሲመልሱ
ማስታወቂያዎቹ የተናገሩበት መንገድ አንደኛ በቸርቻችን ዌብሳይት ላይ ለመለጠፍ ነው። በሁለተኛ በቴሌግራም፣ በቫይበር፣ በግሩፕ በማሰራጨት ኢንፎርሜሽኑ እንዲዳረስ በማድረግ ነው።
ይሁን እንጂ ክትባቱ ይሰጥ በነበረባቸው ጊዜያት ግራ የመጋባት ሁኔታዎች እንደነበሩና ክትባቱን ለመውሰድ በቦታው የደረሱ ሰዎች ክትባቱን ሳያገኙ የተመለሱበት ሁኔታ መኖሩንም ተመልክተናል። ይህንን ፓስተር አበራ ሲያስረዱ
ያው ኢንፎርሜሽኑ አንደኛ አሰማማቸው ብዙዎቹ ኢንፎርሜሽንም ትክክል ኢንፎርሜሽን አይደለም። አንዱ ለአንዱ ስለሚነግራቸው አሁን እየተሰጠ ነው ስለሚሏቸው የማይሰጠውንም መጥተው ይጠይቃሉ። ተመዝግበው የነበሩ ግን ጥያቄያቸው መጉላላት የነበረው እንግዲህ በፋርማሲስቶቹ በኩል መድኃኒቱን ባለማግኘታቸው ምክንያት ነበር። በእኛ በኩል ሳይሆን በእነሱ በኩል
የተመዘገበውና ያልተመዘገበውን ባለማየት የመጣውን ሁሉ ማስተናገድ ስለተፈለገበት ምክንያት አቶ አማረ ይህን ብለዋል።
ፓስተር እንዳለው እውነቱን ነው። ግን ምንድን ነው እንደተባለው ምዝገባም ተጀምሮ ነበር። በቤተክርስቲያንም በውጭም ምዝገባ ተጀምሮ ነበር። ይሄ ምዝገባ የተላለፈበት መልእክቱ ውስን ስለሆነ ሰዎች ሲመጡ ያልተመዘገበውን አንተ አትሄድም የሚለው አድሎ እና ሌላ ነገር ሊፈጥር ስለሚችል እንደ ቤተክርስቲያን ማንም ሰው እርዳታ ፈልጎ ከመጣ ተመዘገበም አልተመዘገበም ማግኘት አለበት የሚለውንም ቤተክርስቲያንም ስለወሰነች ማንኛውም ሰው መጥቶ ላይን እስከያዘ ድረስ ይመዝገብም አይመዝገብም መውሰድ አለበት በሚለው ማንኛውም ሰው ባለመመዝገቡም እንዳይመለስ ወይም በየትኛውም ከለሩ ወይም በየትኛውም ቋንቋው እንዳይገለል ይህንን ቅድሚያ ሰጥተን ነው ያስተናገድነው። በዚህም ደግሞ በጣም ደስተኞች ነን። ሁሉም ሰው የመጣ ቤተክርስቲያኗስ ግቢ የገባ ሰው ሁሉ እንዲያገኝ ነው የተደረገው። ይህንን ነገር መንግስት በነጻ እየሰጠ በቦታ ማጣት ምክንያት ይህን ህንፃ ይዘን እኛ መቸገር የለበትም የሚለውንና ብዙ ዋጋ የሚያስከፍለውን ነገር ፓርኪንግ ሎታችንን፣ መብራት፣ ፎቶኮፒ ማሽን፣ ውሃ፣ ሽንት ቤቶችን፣ የተለያዩ ወንበሮችን፣ ማረፊያዎችን በማዘጋጀት አባላቶችን በማሳተፍ ሰፊ አገልግሎት በፍጹም ደስታና በፍጹም ቅንነት ነው 14 ሰዓት ሙሉ የሰጡት። የአርቡ በተለይ በጣም የሚገርም ጊዜ ነው። ምሳና ቁርስ እንኳን ሳይበሉ ከጠዋት እስከ ማታ የዋሉት እና በዚህ በጣም ደስተኞች ነው።
አማኑኤል የኢትዮጵያ ወንጌላዊት ቤተክርስቲያን ባለፉት 28 ዓመታት በርካታ ማህበረሰባዊ አገልግሎቶችን ሲሰጥ መቆየቱን የገለጹት ፓስተር አበራ አንዳንዶቹን እንደሚከተለው ጠቅሰዋል።
ያለፉት 28 ዓመት በሜሪላንድም በዲሲም በቨርጂኒያም ያለውን ኮሚኒቲ ያው አገልግሎት እንሰጣለን። ብዙ የአይቲ ኮርሶች፣ ብዙ የሜዲካል ቲሞች፣ የአይቲ ቲሞች በተለያየ እንትን የተደራጀ ነው ቤተክርስቲያኑ። ብዙ ባለሙያዎች ናቸው ያሉት እና ሁሉንም በየሙያው አሰማርተን እንትን የምናደርግበት ስለሆነ ለአካባቢው ያው እንዲህ አይነት ሰርቪስ ራሱ ቤተክርስቲያኗ ትሰጣለች። ቤተክርስቲያናችን እንግዲህ እዚህ ገዝተን ከገባን ጊዜ ከ400 በላይ ነው ሜምበር ያለን ነው እና እግዚአብሔርም ደግሞ ይሄ በጣም የሚያስደንቅ ሎኬሽን ነው የሰጠን። እንዳየኸው ብዙ ኢትዮጵያን ቸርቾች አሁን የዚህ አይነት ሎኬሽን የዚህ አይነት የፓርክ ቦታ እና ስፋት ያላቸው አይመስለኝም። እና በዛ እግዚአብሔርን በጣም እናመሰግናለን።
የቦርዱ ሰብሳቢ አቶ አማረም ትውልደ ኢትዮጵያውያን ተማሪዎችን በትምህርታቸው በማገዝና እዚህ ብቻ ሳይሆን በኢትዮጵያም ችግር ላይ የወደቁትን ወገኖች በመርዳት ቤተክርስቲያኒቱ እንደምትሰራ ተናግረዋል።
ይህ ብቻ አይደለም። በእኛ ቤተክርስቲያናችን በሁለንተና ስለምታገለግል ኢሚግራንት የሆኑትን በቋንቋ ችግር ያለባቸውን፣ በዚህ በኮምፒውተር ቤዚክ ችግር ያለባቸውን ሁለት ጊዜ በአስተምራ አሰልጥና አስመረቃለች። ሶስተኛውንም አስተምራ ለማስመረቅ ስትል የኮቪድ በመምጣቱ ምክንያት ብቻ ነው የቆመው። ይህንን ሰፊ ስራ ሰርተናል። ሌሎች በትምህርት ደከም ያሉ ልጆችን ከኬጂ ጀምሮ እስከ ትዌልቭ ድረስ የተለያየ እርዳታ የሚያስፈልጉትን እንደየኢንተረስታቸው እንደ ጥያቄያቸው እነሱንም ቱተር የሚያደርግ ወይም የሚያስተምር የሚረዳ በየአመቱ ሰመር ካምፕ የሚባል ነገር አለ። በዚህ በጣም በሰፊው ሰርታለች ቤተክርስቲያን። አላቆመችም፣ እየሰራችም ነው። አሁንም እቅዳላት ወደፊት። ባለፉት አመታት በኢትዮጵያ በተለያዩ ምክንያት ችግር ለገጠሙት በመንግስትም ለቀረቡ ጥያቄ ከሰሜን አሜሪካ የወንጌላውያን አርቲስታን ህብረት ጋር በመተባበርም የተለያዩ ድጋፎችን ታደርግ ቆይታለች። ወደፊትም ይህን ነገር አጠናክራ ትቀጥላለች።
የአማኑኤል ኢትዮጵያ ወንጌላዊት ቤተ ክርስቲያን ሲኒየር ፓስተር አበራ ተሰማና የቤተ ክርስቲያኑ ሽማግሌዎች ሰብሳቢን አቶ አማረ መሳይን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።